ኢትዮጵያ ብሔራዊ ባንክ በህዳር ወር መጨረሻ የተመዘገበው የዋጋ ንረት 16.9% መሆኑን ገልጾ ይህም ባለፈው 5 ዓመት ከተመዘገበው ዝቅተኛ ነው ሲል ትናንት ባወጣው መግለጫ አስታውቋል። ባንኩ አዲስ የተቋቋመው የገንዘብ ፖሊሲ ኮሚቴ የመጀመሪያ ስብሰባውን ተከትሎ ባወጣው መግለጫ ለዚህ ውጤት መገኘት ደግሞ የተከተለው ጥብቅ የገንዘብ ቁጥጥር ፖሊሲ ምክንያት መሆኑንም ገልጿል። የአሜሪካ ድምጽ ያነጋግራቸው የፋይናንስ ባለሙያዎች በበኩላቸው መንግስት አሁንም የዋጋ ንረትን ከዚህ በላይ ዝቅ ለማድረግ መስራት ይኖርበታል ብለዋል። ሽማሾች ግን ኑሮ እንደከበዳቸው እየተናገሩ ነው። አስማማዋየ ነው ዝርዝሩን ይዟል።
በስቶኮች ምክር ቤት ታህሳስ 8 ቀን 2017 ዓ.ም የጸደቀው የብሔራዊ ባንክ አዋጅ መሰረት አድርጎ የተቋቋመው የገንዘብ ፖሊሲ ኮሚቴ ትላንት የመጀመሪያ ስብሰባውን ማድረጉን ብሔራዊ ባንክ አስታውቋል። የገንዘብ ፖሊሲ ምክር ሐሳቦችን ለባንኩ ዳይሬክተሮች ቦርድ በማቅረብ የማስተደግ ስልጣን እንዳለው የተገለጸው የኮሚቴ ስብሰባውን ተከትሎ ባወጣው መግለጫ በዳሮ መጨረሻ የተመዘገበው አጠቃላይ የዋጋ ንረት 16.9% መሆኑን ገልጿል። ይህም ባለፉት 5 ዓመታት ከተመዘገበው የዋጋ ንረት ዝቅተኛ መሆኑን አስታውቋል። የብሔራዊ ባንክ ገዢ ማሞ ምህረቱ ከመግለጫው 2 ቀናት አስቀድሞ ለሀገር ውስጥ የመንግስት መገናኛ ብዙሃን በሰጡት ቃለ መጠይቅም የዋጋ ንረት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱን ገልጸዋል።
መንግስት በአጠቃላይ ምርትና ምርታማነትን በማሳደግ ረገድ ከወሰዳቸው ሁነኛ እርምጃዎች ጋር ተጨምሮ የገንዘብ ፖሊሲ እርምጃዎች የዋጋ ንረትን በመቀነስ ረገድ አይነተኛ ሚና ተጫውተዋል። ለምሳሌ ባለፈው አመት ኢንፍሌሽን ብንወስድ ወደ 30% የደረሰው አሁን ወደ 16% ቀንሷል። በዚህ ረገድ የሚሰሩ ተጨማሪ ስራዎች አሉ። በአጠቃላይ ኢንፍሌሽን ለመከላከል ለመቆጣጠር የሚሰሩ ስራዎች ተጠናክሮ ይቀጥላሉ።
የብሔራዊ ባንክ በመግለጫው የምግብ ነክ የዋጋ ግሽበት 18.5% መሆኑን አንስቶ የመቀነስ አስማሚያ እያሳየ መሆኑን ገልጿል። በአንጻሩ የምግብ ነክ ያልሆኑ ሸቀጦች ዋጋ ንረት ከነበረበት 11.6% ጭማሪ አሳይቶ አሁን 14.4% እንደሆነ አስታውቋል። የውጭ ምንዛሬ ለውጥን ተከትሎ በአንዳንድ ሸቀጦች ላይ የተደረገው የዋጋ ማሻሻያ ለምግብ ነክ ያልሆኑ ምርቶች ዋጋ መጨመር በምክንያትነት ጠቅሷል። ባንኩ በመግለጫው የዋጋ ንረት እየቀነሰ መሆኑን ቢገልጽም የአሜሪካ ድምጽ ከሰሞኑ ያነጋገራቸው ሸማቾች ግን የሸቀጦች ዋጋ እየጨመረና የኑሮ ሁኔታው አስቸጋሪ እንደሆነባቸው ለአሜሪካ ድምጽ ተናግረዋል። አቶ ቁምላቸው አበበ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው።
ሸማቹ በከፍተኛ ችግርና ስቃይ ላይ ነው ያለው። ይሄ አብዛኛው ሸማች የመንግስት ሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው። በአጠቃላይ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን ማስተማር እሱም በቀን 2 በቀን 3 መብላት እስኪቸገር ድረስ።
የዋጋ ንረቱን አሃዝ አስመልክቶ በመንግስት በሚጠቀሱ ቁጥሮችና ከሸማቾች በሚሰጡ አስተያየቶች መካከል ያሉ ልዩነቶችን መነሻ በማድረግ የዋጋ ንረት መለኪያ አሃዞችን በተመለከተ የጠየቅናቸው የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ተከታዩን ይላሉ።
ዋጋ ግሽበት እየቀነሰ ነው ማለት ኑሮ እየረከሰ ነው ማለት አይደለም። ሰዎች ዋጋ ግሽበት እየቀነሰ ነው ሲባል ኑሮ እየረከሰ ነው የሚል አይነት አረዳድ ስላለ ነው። እንደዛ ማለት አይደለም። አምና የዋጋ ግሽበት ለምሳሌ በ30% እየጨመረ ከነበረ ዘንድሮ በ20 ከጨመረ፣ አሁን እየጨመረ ነው፣ ኑሮ እኮ እየተወደደ ነው። ግን አምና ይጨምር ከነበረው ሁኔታ እየቀነሰ ነው ማለት ነው አይደለም? በ30 ይጨምር ነበር ከአመት ከምናምን በፊት። አሁን ያው ማዕከላዊ ስታቲስቲክሱ መረጃ ይዞ ነው ብሔራዊ ባንክ የሚናገረው 16.9% በህዳር ወር መጨረሻ ላይ ብሏል። አምና ከነበረው ህዳር ጋር ሲወዳደር ከዛ አመት በፊት ከነበረው በአንጻሩ ጭማሪው ቀንሷል እንጂ ኑሮ እየቀነሰ ነው ማለት አይደለም። ኑሮማ እየተወደደ ነው። በዛ ላይ ደግሞ ሰዎች ከራሳቸውን አኳያ ነው የሚናገሩት። ይሄ አማካኝ ቁጥር ነው። አንድ ሰው አብዛኛውን ገቢ ምግብ ላይ የሚያውል ከሆነ ምናልባት በአርባም በ50% ሊጨምርበት ይችላል። አብዛኛውን ገቢ አንድ ሰው ደግሞ በጣም ኑሮ የተሻለ ከሆነ ደግሞ ከአጠቃላይ ከገቢው አኳያ ምግብ ላይ የሚያውለው ነገር በጣም ዝቅተኛ ስለሚውል ላያስተውለው ይችላል። እና ሰዎች ካሉበትም የኑሮ ደረጃ አኳያ ነው የዋጋ ግሽበት የሚናገሩት። ይሄ ቁጥሩ ግን የሚናገሩ አማካኝ ነው። በአማካኝ አጠቃላይ የሚባል አማካኝ ለምሳሌ 1000 ሰዎች ልትወስድ ትችላለህ፣ 5000 ሰዎች ልትወስድ ትችላለህ። እና አማካኝ ብዙ ጊዜ ያው የራሱ አሳሳችም ነው። ከዛ ውጭ ደግሞ አማራጭ የለውም። ከኢኮኖሚ አኳያ ስታየው በምን መልኩ ልትለካው ትችላል አማካኝ ካልወሰድክ። እና ያ ነው የዋጋ ግሽበት ሲባል
በአሁኑ ወቅት እየቀነሰ ለመጣው የዋጋ ንረት ከነሐሴ 2015 ዓ.ም ጀምሮ እየተከተለ ያለው ጥብቅ የገንዘብ ፖሊሲ ምክንያት መሆኑን ብሔራዊ ባንክ አስታውቋል። ፖሊሲው ውጤት ማምጣቱ ላይ የሚስማሙት በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋል አባተ አሁንም ግን ተጨማሪ ስራዎች ያስፈልጋል ይላሉ።
የገንዘብ ፖሊሲው ለዋጋ ንረቱን ቁጥጥር ለማድረግ ከፍተኛ አስተዋጽኦ አለው። ያ ሲባል ግን ኮስት ደግሞ አለው በሌላ መንገድ አሁን ምናወራው ዋጋ ንረቱ ላይ ያበጣውን አስተዋጽኦ ብቻ ስለሆነ ነው እንጂ ይሄን ፈውስ ለማግኘት የተከፈሉ ዋጋዎች አሉ። ኢንቨስትመንትን በተመለከተ እንዲሁም ደግሞ የአግራች ኢንዱስትሪ ዘርፉ፣ የኮንስትራክሽን ዘርፉ፣ ሌሎችም የሰርቪስ ዘርፉ ላይ አሉታዊ አስተዋጽኦ አሳድሯል። እዚህ ከዚህ ሆነ የገንዘብ ፖሊሲ የብድር ምጣኔ በመገደብ ደረጃ ኢኮኖሚ ላይ ሰርቪስ ቢያደርግ የገንዘብ መደረጉ በመገደቡ ምክንያት የራሱ የሆነ አሉታዊ ተጽዕኖ አለው። ግን በዚህ በኩል ያሳደረው አሉታዊ ተጽዕኖ እና በዛኛው በኩል ደግሞ በዋጋ ንረት በመቆጣጠር ደረጃ ያመጣው አዎንታዊ አስተዋጽኦ ሲመዘን እንግዲህ የሚያመጣው አዎንታዊ አስተዋጽኦ በልጦ ስለተገኘ ይመስለኛል እንዲህ አይነት ፖሊሲዎች ተግባራዊ የተደረጉት።
ብሔራዊ ባንክ የሀገሪቱ ኢኮኖሚ ሁኔታ በገመገመበት በዚህ መግለጫው የዋጋ ንረትን ለመቆጣጠር በሚል ጥሏቸው የነበሩ ገደቦችንም አሻሽሏል። ከዚህ በፊት የባንኮች ዓመታዊ ብድር መጠን ከ14% እንዳይበልጥ ጥሎት የነበረውን ገደብ ወደ 18% ማሳደግ አሻሽሎታል። ዶክተር አብዱል መናን ግን የባንኩ ውሳኔ ዋጋ ንረትን መልሶ የሚያባብስ ነው ሲሉ ጊዜው አለመሆኑን በመጥቀስ ተችተዋል።
ብሔራዊ ባንክ ይህን ጥብቅ ፖሊሲ ይከተላል ያለው እስከሚቀጥለው ሰኔ ድረስ ነበር። ከዛ በኋላ ከእንደገና ፖሊሲን አየዋለሁ ብሎ ነበር። አሁን ግን ወቅቱም ሳይደርስ ብሔራዊ ባንክ ይህንን ፖሊሲ ሪቫይዝ አድርጎታል። ይህንን ያደረገበት ምክንያት እንደመረዳው ከፍተኛ የሆነ የገንዘብ እጥረት ኢኮኖሚ ውስጥ አለ። ከፍተኛ የኢኮኖሚ መቀዛቀስ ይታያል ኢኮኖሚ ውስጥ። ያው ኢትዮጵያ የመንግስት ኢኮኖሚ በዚህ ያህል አድጓል የሚለው ጉዳይ እንዳለ እንደተጠቀሆነ ብዙ ጊዜ ኮስታል ጥያቄ ውስጥ እንገባ ነው የኢትዮጵያ መንግስት ኢኮኖሚ እድገት መረጃ። እናም ከፍተኛ የሆነ ብሔራዊ ባንክ ጫና አለበት። ብድር ተቀብሎ ብዙ እንቅስቃሴ የኢኮኖሚ እንቅስቃሴ ተዳክመዋል። ብድር ይለቀቅ፣ ባንኮቹ ይፈቀድላቸው፣ ከባንኮቹም ከግሉ ሴክተር ነው ጫና ያለ። ስለዚህ ብሔራዊ ባንክ ትንሽ ለዘብ አድርጎታል። በ14% የሚለውን ገደብ ወደ 18 አሳድጎታል። እኔ ደግሞ እምነቴ የዋጋ ግሽበት ከ10% ሳይወርድ ወደ 10 ቢያንስ 8 እና 9 ሳይወርድ ቶሎ መቸኮሉ ተመልሶ የዋጋ ግሽበት ሊመጣ ይችላል። እሱም ብቻ አይደለም አሁን በትይዩ ገበያ እና በኦፊሻል ገበያ መካከል የውጭ ምንዛሬውን አሁን ያለው በዶላር ብና ይመላላ ከ10 እስከ 15 ባለ አካባቢ ነው ልዩነቱን። እሱንም ሊያሰፋ ይችላል ነው እና ትንሽ የተቸኮለ ይመስለኛል። እስከ ሰኔ ድረስ ቢገፋው መንግስት ጥሩ ነበረ። ሰኔ ድረስ ቢገፋው ክረምትም ይመጣል፣ ወደ ኢኮኖሚ እንቅስቃሴ ይጠቀማል፣ ዋጋ ግሽበትም ክረምት ላይ ይሻላል። ከዛ በኋላ ከመስከረም በኋላ ቢሆን የተሻለ ነበረ የሚል ነው። ትንሽ እርሜ ስለሆነ ግን ኢንፍሌሽን የዋጋ ግሽበት ተመልሶ ሊመጣ ይችላል።
በዚህ ሀሳብ የማይስማሙት ዶክተር ሰዋለ በበኩላቸው ማሻሻያው የባንኮችን የገንዘብ እጥረት በመፍታት ኢኮኖሚን ያነቃቋል ይላሉ።
ዲጂታል ካለን በስተቀር ትክክለኛ ጊዜ ነው። ምክንያቱም ባንኮች በከፍተኛ ደረጃ በባንኮች በፋይናንሻል ሴክተሩ ላይ ያሳደረው አሉታዊ አስተዋጽኦ አለ። የብድር ድገቱ በመወሰን እና በመገደቡ ምክንያት ተበዳሪዎች የተለያየ ብድሮችን ከባንክ ለማግኘት የሚያደርጉት ጥረት የተሰናከለ ወይም ደግሞ እውን ሳይሆን የቀረባቸው ብዙ ክስተቶችን አይተናል። በዚህ ምክንያትም ባንኮች የያዟቸውን ሪሶርሶች አንዳንድ ባንኮች እንደተባለው የገንዘብ እጥረት ያለባቸው ባንኮች እንዳሉ ሁሉ ግን በቂ የሆነ ዲፖዚት ደግሞ ሰብስበው በዚህ ገደብ ምክንያት ማበደር ያልቻሉ ባንኮች አሉና አንደኛ እነዚህ ባንኮች ያላቸውን ሪሶርስ አትራፊ በሆነ መንገድ እንዲጠቀሙ ይፈቅዳል። ሌላው ደግሞ የኢኮኖሚ ቋናኝ የሆኑ የአቅራችን ኢንዱስትሪ ዘርፉ፣ ኮንስትራክሽን ዘርፉ፣ በአገልግሎት ዘርፍ የተሰማራው የንግዱ ማህበረሰብ ደግሞ ቢዝነሱ ለማከናወን የሚያስችል ፋይናንስ ግባት ፋይናንስ ተቋም ሊያገኝ የሚችሉበት ምድር ይፈጥሯል እና ይሄ ድል ደግሞ ወደ ኢንቨስትመንት ይቀየራል። ኢንቨስትመንት ደግሞ በራሱ የሚያመጣው የስራ እድል ይኖራል፣ እድገት ይኖራል፣ የመንግስት የግብር መጠን ሰባት ያሳድጋል፣ ኢኮኖሚውም እንዲንቀሳቀስ እና ተወሰነ መንገድ ከነበረው መቀዛቀዝ እና መፋዘዝ እንዲወጣ የራሱ የሆነ አስተዋጽኦ ይኖረዋል። ቀላል አይደለም። 4% ከአጠቃላይ የብድር ፖርትፎሊዮ ተጨማሪ ብድር የመስጠት እድል መፍጠሩ እነዚህም የንግድ ተቋማት ያለባቸውን የፋይናንስ ጥረት ከመፍታት አንጻር ከፍተኛ አስተዋጽኦ ይኖረዋል ተብሎ ይታሰባል።
ብሔራዊ ባንክ በመግለጫው ከዚህ በፊት ይፋ ያደረገው የ15% የፖሊሲ ተመን እንዲሁም ለባንኮች የሚሰጣቸው የአንድ ቀን ተቀማጭ ሂሳብና የብድር ተመን ላይ አሳልፍ በሮች ያሉበት እንደሚቀርብ ነው። ዋሽንግተን ዲሲ